ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፈው የዛሬ ረቡዕ ሐምሌ 24 2016 ዓ.ም ስርጭታችን ጀመረ። የሐማስ መሪ እስማኤል ሐኔ ቴህራኑስ ለመገደላቸው፣ ኢትዮጵያ መንግሥት ለደሞዝ ጭማሪና ለድጎማዎች የሚውል ተጨማሪ በጀት ለምክር ቤት ሊያቀርብ ስለመሆኑ እንዲሁም ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን በምሽቱ ስርጭታችን አካተናል። ጤና ይስጥልኝ፣ እንደምንላችኋል፣ እንደምናምሽታችኋል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ኤልያስ አስማረ በቅንብሩ እስከ ዝግጅታችን ማጠናቀቂያ ድረስ አብሮን ይቆያል። የዚህ መሰናዶ ዋና አዘጋጅ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን የሰዓቱን ዋና ዋና ዓለም ዜናዎች እናስደምጣችኋለን። ደረጀ ደስታ ይጠብቃችኋል።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የሐማስ መሪ እስማኤል ሐንዬ ዛሬ ረቡዕ ኢራን ውስጥ በእስራኤል ጥቃት መገደላቸውን ሐማስ አስታወቀ። የሐማሱ መሪ የተገደሉት የኢራን አዲሱን ፕሬዝደንት ቃለ መሐላ በሚፈጽሙበት በዓለ ሲመት ለመገኘት ወደዚያው ባመሩበት ወቅት መሆኑን ሐማስ ገልጿል። ሐንዬ የተገደሉት በኢራን ዋና ከተማ ቴህራን ውስጥ በሚገኘው መኖሪያ ቤት ውስጥ መሆኑን አማጺው ሐማስ በቴሌግራም ማህበራዊ መድረኩ ባወጣው መግለጫ አስታውቋል። የኢራን አብዮታዊ ዘብ በዛሬ ማለዳው ጥቃት ከሐንዬ የግል ጠባቂዎች መካከል አንዱ መገደሉን አስታውቆ ክስተቱ በምርመራ ላይ መሆኑን አስታውቋል። እስራኤል ስለ ሁኔታው ወዲያውኑ የሰጠችው አስተያየት የለም። አድማጮች፣ የዚህ ዝርዝር በምሽቱ አብይ ርዕስ ይቀርባል። የሱዳን ወታደራዊ መሪ ጀነራል ቡርሃን ከድሮን ጥቃት ተረፉ። የሱዳን ወታደራዊ መሪ ጀነራል አብዱልፈታህ ቡርሃን ዛሬ ረቡዕ ከተቃጣባቸው የሰው አልባ አውሮፕላን ወይም ድሮን ጥቃት መትረፋቸውን የአገሪቱ ጦር አስታወቀ። ቡርሃን የተረፉት በምስራቅ ሱዳን በተካሄደው የጦር ሰራዊት ምረቃ ስነ ስርዓት ላይ የአምስት ሰዎች ሕይወት ካለፈበት የድሮን ጥቃት መሆኑም ተገልጿል። በሁለት ሰው አልባ አውሮፕላኖች ወይም ድሮኖች እንደተፈጸመ የተገለጸው ጥቃት የተካሄደው በገቤት ከተማ ሲካሄድ የነበረው የምርቃት ስነ ስርዓት ከተጠናቀቀ በኋላ መሆኑንም ሰራዊቱ ጨምሮ ገልጿል። ቡርሃን በጥቃቱ ጉዳት ያልደረሰባቸው መሆኑን የወታደራዊ ቃል አቀባያቸው ሌተናል ኮሎኔል ሐሰን ኢብራሂም ተናግረዋል። ጥቃቱ በተፈጸመበት ወቅት ብዙ ሰዎች አቧራማ በሆነው መንገድ ሲሮጡና ሌሎችም ሰው አልባ አውሮፕላኑ ሲመታ ወደ ሰማይ አንጋጠው ሲመለከቱ በአልአረብ ቴሌቪዥን ላይ የወጣው የቪዲዮ ምስል አሳይተዋል። የሱዳን ጦር ኃይሎች በፌስቡክ ገጹ ላይ ያወጣው የቪዲዮ ምስል ደግሞ ከጥቃቱ በኋላ በፈገግታ ቆመው የሚታዩት ቡርሃንን የከበቡ ሰዎች ደስታቸውን ሲገልጹ አሳይተዋል። ስለተቃጣው የግድያ ሙከራ ጥቃት የፈጥኖ ድራሹ ጦር እስካሁን የሰጠው አስተያየት የለም። በደቡብ ህንድ የመሬት መንሸራተት በትንሹ 151 ሰዎች ሞቱ። በደቡባዊ ህንድ ትላንት ማክሰኞ በተከሰተው የመሬት መንሸራተት በትንሹ 151 ሰዎች መሞታቸውን የአገሪቱ ፖሊስ አስታውቋል። በመቶዎች የሚቆጠሩ የነፍስ አድን ሰራተኞች ዛሬ ረቡዕ በጭቃዎችና ፍርስራሾች መካከል ተጎጂዎችን እያፈላለጉ ነው። በኬሬላ ግዛት ዋያናድ አውራጃ ውስጥ ትላንት ማክሰኞ ጠዋት የጣለውን ከባድ ዝናብ ተከትሎ የተከሰተው የጭቃና የውሃ ጎርፍ በሻይ ልማት ወደ ታወቁ ግዛቶችና መንደሮች ውስጥ ዘልቆ በመግባት ጉዳት አድርሷል። በአደጋው ከሞቱት ሌላ 186 ሰዎች መቁሰላቸው፣ ቤቶች መውደማቸው፣ ዛፎች መነቃቀላቸውና ድልድዮች መፍረሳቸው ተነግረዋል። በአደጋው 187 ሰዎች የደረሱበት ያልታወቀ ሲሆን 77 አስክሬኖች ተለይተው በአብዛኛው ለዘመዶቻቸው መተላለፋቸውን የአሶሲየትድ ፕሬስ ዘገባ አመልክተዋል። ከ300 በላይ የነፍስ አድን ሰራተኞች በተዘጉ መንገዶችና ባልተረጋጋው መሬት ሳቢያ ያጋጠማቸው መሰናክል ጥረታቸውን እያደናቀፈው መሆኑም ተገልጿል። ከአደጋው ጋር በተያያዘ ከ8000 ሰዎች በላይ ተፈናቅለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የካርተር ማዕከል የቬኔዙዌላ ምርጫ ዲሞክራሲያዊ አይደለም ማለ። የኡሁዱ ፕሬዝዳንታዊ ምርጫን ተከትሎ በመላው ቬኔዙዌላ ብጥብጡ የጨመረ ሲሄድ መቀመጫውን አሜሪካ ያደረገው የካርተር ማዕከል የቬኔዙዌላ ፕሬዝዳንታዊ ምርጫ ዲሞክራሲያዊ ሊባል እንደማይችል አስታውቋል። የካርተር ማዕከል ፕሬዝደንት ኒኮላስ ማዱሮን አሸናፊ በማድረግ ያበቃው አጨቃጫቂ ምርጫ ዲሞክራሲያዊ ሊባል አይችልም ብሏል። በቀድሞ ፕሬዝደንት ጂሚ ካርተርና በሟች ባለቤታቸው ሮዛሊን የተመሰረተው መንግስታዊ ያልሆነው ድርጅት 17 የምርጫ ባለሙያዎችን ቡድን ወደ ደቡብ አሜሪካዊቱ አገር በማሰማራት ምርጫውን ለመታዘብ መቻሉን ገልጿል። ማከሉ ትላንት ማክሰኞ መገባደጃ በሰጠው መግለጫ ምርጫው ዓለም አቀፍ የምርጫ ታማኝነትና መስፈርቶችን አያሟላም ብሏል። ማዱሮ ይቆጣጠሩታል የተባለው የቬኔዙዌላ ምርጫ ምክር ቤት ሰኞ ማለዳ ላይ እንዳስታወቀው ፕሬዝደንቱ በምርጫው 51 በመቶ ድምጽ በማግኘታቸው 44 በመቶ ድምጽ ያገኙትን ተፎካካሪያቸው ኤድመንዶ ጎንዛሌዝን አሸንፈዋል ብሏል። በመላው ቬኔዙዌላ ምርጫውን ውጤት ተከትሎ የተከሰቀሰው ተቃውሞ ወደ ሁከት ተቀይሮ በትንሹ 16 ሰዎች ተገድለዋል። በመጨረሻም በፈረንሳይ ከባድ ዝናብና አውሎ ነፋስ የባቡር መስመሮችን አስተጓጉሏል። ፈረንሳይ ውስጥ ዛሬ ረቡዕ የተከሰተው ከባድ ዝናብና አውሎ ነፋስ በሺዎች የሚቆጠሩ የኦሎምፒክና የበጋ ረፍት ተጓዦችን ማስተጓጉሉ ተነገረ። ከባዱ አውሎ ነፋስ በፓሪስና ደቡባዊ ፈረንሳይ እንዲሁም በስዊዘርላንድ መካከል ከፍተኛ ፍጥነት ያላቸውን የባቡር መስመሮች አስተጓጉሏል። ቡርገንዲ በተባለችው ደቡባዊ ምስራቅ የፈረንሳይ ግዛት ዋና ከተማ በነፋስ የተገነደሰው ዛፍ ባቡር ላይ በመወደቁ በፓሪስ የሚገኘው ትልቁ የጌር ደ ሊዮን ባቡር ጣቢያን ጨምሮ ሁሉንም ባለከፍተኛ ፍጥነት ባቡሮች እንዳይንቀሳቀሱ አድርጓል። ባለስልጣናት የተቋረጡትን የባቡር መስመሮች መልሶ በመጠገን ከጉዞ የተገቱ ተጓዦችን እንደገና ለማንቀሳቀስ ጥረት ማድረጋቸው ተገልጿል። ባለፈው ሳምንት ከተከፈተው የኦሎምፒክ ጨዋታዎች በፊት ተስተጓጉለው የነበሩ የባቡር መስመሮች ሙሉ ለሙሉ አገልግሎት መስጠት ጀምረው እንደነበር ይታወሳል። የአየር ትንበያ ባለስልጣናት በትላንትናው ዕለት በአብዛኛው የፈረንሳይ ግዛቶች ንፋስ የቀላቀለ ከባድ ነጎድጓዳማ ዝናብ እንደሚኖር አስጠንቅቀዋል። የዓለም ኦሎምፒክ ጨዋታዎች እየተካሄዱባት የምትገኘው የፈረንሳይ ዋና ከተማ ፓሪስ ለሶስት ተከታታይ ቀናት 31 ዲግሪ ሴልሺየስ ወይም 88 ዲግሪ ፋራናይት የሚደርስ ሙቀት እየታየባት መሆኑም ተገልጿል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር ወደ ሀብታሙ ስዩም ልመልሳችሁ። በእኔ በኩል ጤና ይስጥልን።
በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው እያዳመጣችሁ እየተመለከታችሁ የምትገኙት። አድማጮቻችንና ተመልካቾቻችን ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማርክ ላይ በቀጥታ እየተደመጡ ይገኛሉ። የማህበራዊ ሚዲያ አቀናባሪያችን አበባየው ገበያው ናት። የድምፅ አሊያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። የሐማስ መሪ ኢስማኤል ሃኔ ቴህራን ውስጥ ተገድለዋል። ሐማስ መሪው ኢስማኤል ሃኔ እስራኤል ኢራን ዋና ከተማ ቴህራን ውስጥ ባደረሰችው ጥቃት እንደተገደሉ አስታውቋል። ሃኔ ወደ ቴህራን የተጓዙት በአዲሱ የኢራን ፕሬዚደንት በዓለ ሲመት ላይ ለመገኘት እንደነበረ ቡድኑ አስታውቋል። ቆንጅታዬ በቪኦኤ እንዲሁም በሮይተርስ የተጠናቀሩ ዘገባዎችን አጣምራ ተከታዩን አሰናድታለች።
ግድያው የተፈጸመው ሊነጋጋ ሲል እንደሆነ የኢራን ሃይማኖታዊ መሪ አያቶላ አሊ ሃሚኒ ተናግረዋል። ይሁን እንጂ ስለ ግድያው ዝርዝር አኳኋን ለጊዜው የተሰማ ነገር የለም። ሐማስ ዛሬ በቴሌግራም ገጹ ባወጣው መግለጫ ኢስማኤል ሃኒዬ ቴህራን በሚገኝ መኖሪያ ቤት መገደላቸውን አመልክቷል። ከሐማሱ መሪ ጠባቂዎች መካከል አንዱ መገደሉን የጠቀሰው የኢራን አብዮታዊ ዘብ ጦር በበኩሉ በጥቃቱ ዙሪያ ምርመራ ተጀምሯል ብሏል። አያቶላ ካሚኒ በመንግስታዊ ድረገጻቸው ባወጡት መግለጫ እስራኤል ለሚከተላት ብርቱ ቅጣት ትዘጋጅ ብለዋል። ሃኒዬ የምንወዳቸው የሀገራችን እንግዳ ነበሩ፣ በመሆኑም መበቀል ግዴታችን ነው ሲሉም አስከትለው ተናግረዋል። ከእስራኤል በኩል ስለ ሃኒዬ መገደል ወዲያውኑ የተሰጠ አስተያየት የለም። የሐማስ ታጣቂ ክንፍ ኢዚዲን አልቃሳም ብርጌድ በመሪው ላይ ለተፈጸመው ግድያ እንደሚበቀል አስታውቆ ግድያው በመካከለኛው ምስራቅ ከባድ መዘዝ ያስከትላል ብሏል። ሃኒዬ የተገደሉት በኢራን የሚደገፈው ሐማስ ደቡባዊ እስራኤል ውስጥ ጥቃት አድርሶ 1200 ሰዎችን ከገደለና ወደ 250 የሚጠጉ ሰዎችን ጠልፎ ከወሰደ ከአስር ወራት ገደማ በኋላ መሆኑ ነው። ሐማስ ላደረሰው ጥቃት አጸፋ እስራኤል ጋዛ ላይ በከፈተችው ወታደራዊ ዘመቻ ከ39400 በላይ ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር ታጣቂዎችንና ሲቪሎችን ለይቶ ያሰፈረ ባልሆነ አሃዙ አመልክቷል። ኢስማኤል ሃኒዬ የሐማስ የፖለቲካ ቢሮ ኃላፊ የሆኑት እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ.ም ሲሆን በ2019 ጋዛን ለቀው በስደት ካታር ውስጥ ይቀመጡ እንደነበረ ተዘግቧል። ካታር፣ ግብጽና ዩናይትድ ስቴትስ እስራኤልና ሐማስ የተኩስ አቁም ስምምነት ላይ እንዲደርሱ ለወራት ጥረት ሲያደርጉ የቆዩ ሲሆን የዛሬው ክስተት ሂደቱ ላይ ከባድ ጥያቄዎችን እንዲነሱ የሚያደርግ ነው ተብሏል። የካታር ጠቅላይ ሚኒስትር ሼክ ሞሐመድ ቢን አብደልራህማን በኤክስ ገጻቸው ባሰፈሩት ቃል ድርድር እየተካሄደ ሳለ የፖለቲካ ግድያዎች መፈጸማቸው፣ የጋዛን ሲቪሎች ኢላማ ያደረጉ ጥቃቶችን መቀጠላቸው፣ አንደኛው ተደራዳሪ ወገን ሌላኛውን እየገደለ እንዴት ነው ሽምግልናችን የሚሳካው ብለን እንድንጠይቅ ያደርገናል ብለዋል። ሰላም ቁርጠኛ አጋሮችን ይፈልጋል። በዓለም አቀፍ ደረጃ ስለ ሰው ሕይወት ደንታ ቢስ ነትን የሚቃወም አቋምም ይሻል ሲሉ አክለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው ዛሬ ሲንጋፖር ውስጥ በሰጡት ቃል ልላችሁ የምችለው ነገር ቢኖር የተኩስ አቁም ስምምነቱን አስፈላጊነት የሚሰርዝ ምንም ነገር እንደማይኖር ነው ማለታቸው ተጠቅሷል። ማናቸውም ድንገት በዚያ ላይ ምን አንደምታ እንደሚያስከትል በግምት አልናገርም፣ ነገር ግን ተኩስ አቁም እንዲቋጠር የምናደርገውን ጥረት ልንቀጥልበት ግድ የሚለን ጉዳይ መሆኑን አውቃለሁ። ለዚያም ዕለት በዕለት መስራታችንን እንቀጥላለን ሲሉ አክለዋል። ቴህራን ውስጥ ጥቃቱን ያደረሰችው እስራኤል ለመሆኗ ማረጋገጫ መስጠት ይችሉ እንደሆነ ለዩናይትድ ስቴትስ የሚያሳወቀችው ነገር ይኖር እንደሆነ የተጠየቁት የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን በበኩላቸው በሱ ላይ የምላችሁ ነገር የለም ሲሉ መልስ መስጠታቸው ተዘግቧል። በእስራኤልና ሊባኖስ ድንበር ላይ ያለው ሁኔታ አሳሳቢነቱ እንደቀጠለ መሆኑን የተናገሩት ኦስተን ከእስራኤል የመከላከያ ሚኒስትር ዮአፍ ጋላንት እና ከሌሎችም አካባቢው ላይ ካሉ ዋና ዋና መሪዎች ጋር መነጋገራችንን እንቀጥላለን ሲሉ አክለው ሁኔታው በክልሉ ወደ ተስፋፋ ግጭት እንዳያመራ የተቻለንን ሁሉ እናደርጋለን ማለታቸው ተጠቅሷል። የኢራን ፕሬዚደንት ማሱድ ፔዜሽኪያን በኤክስ ገጻቸው ባወጡት መግለጫ ሀገራቸው ክብሯን፣ ሉዓላዊነቷንና ኩራቷን እንደምታስከብር ተናግረው እስራኤል በፈጸመችው የፈሪ ስራ እንድትቆጭ እናደርጋለን ሲሉ ጽፈዋል። የፍልስጤም ፕሬዚደንት ማህሙድ አባስ በበኩላቸው በጽህፈት ቤታቸው በኩል በወጣ መግለጫ የሃኒዬን መገደል ግጭቱን የሚያባብስ የፈሪ አድራጎት ሲሉ ጠርተውታል። ቱርክ አሳፋሪ ግድያ ብለዋለች። ሩሲያም የሐማሱን መሪ እስማኤል ሃኒዬን መገደል ተቀባይነት የሌለው የፖለቲካ ግድያ በማለት አውግዛዋለች። የጋዛ ጦርነት ከተቀሰቀሰ ወዲህ በዓለም አቀፍ የዲፕሎማሲ መድረኮች ቡድናቸውን ተወክለው በሚያደርጓቸው ኃይለኛ ንግግሮች የሚታወቁት እስማኤል ሃኒዬ ጋዛ ውስጥ 3 ወንዶች ልጆቻቸው በእስራኤል የአየር ጥቃት ተገድለዋል። ሃኒዬ ሲናገሩ ኃይለኛ ይሁኑ እንጂ ብዙ ዲፕሎማቶች ጋዛ ውስጥ ካሉት አክራሪ ከሆኑት የሐማስ መሪዎች ጋር ሲነጻጸሩ ለዘብ ያሉ አድርገው የሚመለከቷቸው መሆኑን ሮይተርስ ዘግቧል። መቀመጫቸውን ቱርክና ካታር መዲና ዶሃ ላይ በማድረግ ከጋዛ ሰርጥ መውጣት መግባት የሚከለክለው ገደብ ሳያገኛቸው የተኩስ አቁሙ ተደራዳሪ የሆነው ለመካፈልም ሆነ የቡድናቸው አጋር ከሆነችው ከኢራን ጋር ለመገናኘት አስችሏቸው ነበር። ይህ በእንዲህ እንዳለ ትናንት ማክሰኞ እስራኤል ቤይሩት ውስጥ ባደረሰችው የአየር ጥቃት ከፍተኛ የሂዝቦላ ተዋጊዎች አዛዥ የሆኑትን ፎአድ ሽኩርን ገድላለች። እስራኤል በምትቆጣጠረው በጎላን ኮረብቶች አካባቢ ሜዳ ላይ ይጫወቱ በነበሩ 12 ሕፃናትና ታዳጊዎች ላይ ባለፈው ሳምንት መጨረሻ በተፈጸመው ግድያ ፎአድ ሽኩርን ተጠያቂ አድርጋለች። ሂዝቦላ በእስራኤል የአየር ጥቃት ከተመታው ሕንጻ ፍርስራሽ ውስጥ የከፍተኛ መሪውን የፎአድ ሽኩርን አስከሬን ለማግኘት ፍለጋ ላይ መሆኑን አስታውቋል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ቀደም ብላ ቆንጅት ያሰማችን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ኢትዮጵያ መንግስት ለደሞዝ ጭማሪና ለድጎማዎች የሚውል ተጨማሪ በጀት ለምክር ቤት ሊያቀርብ እንደሆነ ተሰምቷል። የሕዝብ ተወካዮች ምክር ቤት ከዓለም አቀፉ የልማት ማህበር ጋር የተደረሰውን የብድር ስምምነት አጽድቀዋል። ብድሩን ጨምሮ ከማህበሩ የተገኘውን 1.5 ቢሊዮን ዶላር ያካተተ ተጨማሪ በጀት በቅርቡ ለምክር ቤት እንደሚያቀርብ የገንዘብ ሚኒስትሩ አቶ አህመድ ሽዴ ተናግረዋል። ተጨማሪው በጀት የዋጋ ንረት ተጽዕኖን ለመቀነስ ለሚወሰዱ የደሞዝ ጭማሪና ለሌሎች ድጎማዎች እንደሚውሉም ተመልክተዋል። ኬኔዲ አባተ ዝርዝር አለው።
ስድስተኛው የሕዝብ ተወካዮች ምክር ቤት ዛሬ ረቡዕ ሐምሌ 23 ቀን 2016 ዓ.ም ባካሄደው አስቸኳይ ስብሰባ በኢትዮጵያ መንግስትና በዓለም ባንክ መካከል በተደረሰው የብድር ስምምነት ላይ ውይይት አድርጎ አጽድቆታል። የኢትዮጵያ መንግስት እሁድ ሐምሌ 21 ቀን 2016 ዓ.ም ይፋ ያደረገውን የማክሮ ኢኮኖሚ ማሻሻያ እንደሚደግፍ ያሳወቀው የዓለም ባንክ ለኢትዮጵያ በድጋፍና በብድር መልክ የሚለቀቅ 1.5 ቢሊዮን ዶላር ማጽደቁን በትናንትናው ዕለት አስታውቋል። ባንኩ ለኢትዮጵያ ካጸደቀው ገንዘብ ውስጥ በብድር መልክ የተገኘውን 500 ሚሊዮን ዶላር ለማጽደቅ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ውይይት ላይ ከምክር ቤት አባላት የተለያዩ ጥያቄዎች ተነስተዋል። የማክሮ ኢኮኖሚው ማሻሻያ የሚያስከትለውን የኑሮ ውድነት የተመለከተው ከጥያቄዎቹ መካከል ይገኛል። የምክር ቤቱ አባል አቶ ፍሬው ተስፋዬ
በተለይም የመንግስት ሰራተኞችን በተመለከተ በሪፎርም ሂደት ውስጥ በተለይ በመጀመሪያዎቹ ዓመታት ኢንፍሌሽን ሊኖር እንደሚችል ያው አንዳንድ የኢኮኖሚ ተንታኞች ያመላክታሉ እና እነዚህ ቋሚ ገቢ ያላቸው የህብረተሰብ ክፍሎች ይህን ችግር ተቋቁመው መሻገር እንዲችሉ በመንግስት በኩል የተያዘው አቅጣጫ ምንድን ነው?
ከምክር ቤት አባላት ለተነሱ ጥያቄዎች ማብራሪያ ሲሰጡ መንግስት ሪፎርሙ የሚያስከትላቸውን ጫናዎች ለመቋቋም በቂ ዝግጅት አድርጓል ያሉት የገንዘብ ሚኒስትሩ አቶ አህመድ ሽዴ የዋጋ ንረት ተጽዕኖን ለመቀነስ ለመንግስት ሰራተኞች የደሞዝ ጭማሪና ለተለያዩ ድጎማዎች የሚውል ተጨማሪ የበጀት ጥያቄ ለምክር ቤቱ እንደሚቀርብ አስታውቀዋል።
ተጨማሪ በጀት በገቢ መልክ እናሳውጃለን፣ በወጪ መልክ ደግሞ እንደገና ይታወቃል ማለት ነው። በጀታችን የዘንድሮ በጣም በጣም ከፍተኛ ነው የሚሆነው ማለት ነው። የት ላይ ነው የሚውለው ያላችሁት እንደሆነ ቅድም ሁላችሁም የተቀሳችሁት በኑሮ ድጎማ መልክ በተለይ ታችኛው ተከፋይ የመንግስት ሰራተኛ በየደረጃ ያለውን የኑሮ ድጎማ በደሞዝ ጭማሪ መልክ የሚደረግ ይሆናል። ነዳጅ ላይ ከፍተኛ ድጎማ የምናደርግ ይሆናል። ዘይት ላይ ድጎማ እናደርጋለን። ማዳበሪያ ላይ ድጎማ እናደርጋለን። መድኃኒት ላይ ድጎማ እናደርጋለን። ይሄ ፕሮግራም የእኛ ፕሮግራም ነው።
የዓለም ባንክ አካል ከሆነው ዓለም አቀፍ የልማት ማህበርና ከዓለም አቀፉ የገንዘብ ድርጅት ቃል የተገባው ገንዘብ ለደሞዝና ለሌሎች ድጎማዎች ለማዋል መንግስት ለምክር ቤቱ የሚያቀርበው የተጨማሪ በጀት አካል እንደሆነም አቶ አህመድ ተናግረዋል።
አሁን የተከበረው ምክር ቤት የሚያጸድቀው 500 ሚሊዮን ዶላር ሲደመር 1 ቢሊዮን ዶላር ይኸው የተከበረው ምክር ቤት ካጸደቀው በኋላ በሰዓታት ውስጥ ወደ አካውንታችን የሚገባ ይሆናል ማለት ነው። ገንዘብ ሚኒስቴር ግን ይሄንን ገንዘብ ስራ ላይ የሚያዋለው በተጨማሪ በጀት መልክ ይሄው ምክር ቤት ሲያውጀውና ሲያውጀው ብቻ ነው የሚሆነው ማለት ነው። ሁለተኛ ከአይኤምኤፍ የተገኘው 3.5 ቢሊዮን ዶላር ውስጥ በመጀመሪያ ዙር የሚፈሰው 30% ለገንዘብ ሚኒስቴር ለበጀት ጥቅም ላይ የሚውል ነው ማለት ነው። ጥቅም ላይ የምናውለው እዚሁ መተን ተጨማሪ በጀት ሲታወጅ ነው ማለት ነው።
የአማራ ብሔራዊ ንቅናቄ አብን ተመራጭ የሆኑት የምክር ቤቱ አባል አቶ አበባው ደሳለው ኢትዮጵያ ካለችበት ወቅታዊ ሁኔታ አንጻር ይፋ የሆነው የማክሮ ኢኮኖሚ ሪፎርም ተገቢነቱ ምን ያህል እንደሆነ ጥያቄ አንስተዋል።
የውጭ ምንዛሬውን በተመለከተ ያው ገበያው እንዲወስ ነው የተወሰነበት ሁኔታ ላይ አለው። ከዚህ ጋር ግን ቀድመው መሟላት ያለባቸው ቀድመው ሁኔታዎች እንዳሉ የተለያዩ ኢኮኖሚ ባለሙያዎች እያብራሩ ያለበት ሁኔታ ላይ አለው። አንደኛው የሀገሪቷ ሰላም እና ጸጥታ ሁኔታ ነው። ብድር ወስደን የመመለስ አቅማችን ምን ያክል ነው የሚሆነው? ህዝቡ ከቦታ ቦታ ተዛዝሮ መስራት ካልቻለ፣ ገቢ በአግባቡ መንግስት መሰብሰብ ካልቻለ ያለውን በዚህ አይነት ሁኔታ የተጠራቀመ ብድር ለሀገሪቷ አናወርሳትም ወይ?
አቶ አህመድ ሺዴ በሰጡት ምላሽ የሰላም ጦቱ የሚኖረውን ተጽዕኖ ባያነሱም ሪፎርሙ የሀገሪቱን ዕዳ የሚያቃልል ነው ብለዋል።
ባለፉት 6 ዓመታት ምንም አይነት የውጭ የንግድ ብድር አልተበደርንም። እንዲሁም የነበረውን ብድር ስንከፍል ነው የቆየነው። እንደዛም ሆኖ ግን አሁንም ከፍተኛ የሆነ የዕዳ ጫና የተሸከምንበት ሁኔታ ነው ያለው። የዕዳ ጫና እንግዲህ ባለፉት 15 ዓመት በላይ በነበረ ማሲቭ የሆነ ፐብሊክ ኢንቨስትመንት የሀገር ውስጥም ተበድረን ከውጭም ተበድረን የመጣ ነው ማለት ነው። እንደውም ያንን ጫና ለማቃለል ነው መንግስት ወደ ተሟላ የማክሮ ኢኮኖሚ ሪፎርም እየገባ ያለው ማለት ነው። ይሄ ሪፎርም አንዱ ቁልፍ ውጤት የሚያመጣው የዕዳ ጫናን ትርጉም ባለው ደረጃ በከፍተኛ ደረጃ የሚቀንስ ነው።
ከዓለም ባንክ ጋር በተደረሰው የብድር ስምምነት ላይ ውይይት መደረጉን ተከትሎ የተወካዮች ምክር ቤት ስምምነቱን በአንድ ተቃውሞና በአንድ ድምፅ ታቅቦ በአብላጫ ድምፅ አጽድቋል። የዓለም ባንክ ትናንት ያጸደቀውን 1.5 ቢሊዮን ዶላር ጨምሮ በሚቀጥሉት 3 ዓመታት ውስጥ በድጋፍ በብድር እና በዕዳ ሽግሽግ በአጠቃላይ 16.6 ቢሊዮን ዶላር ለኢትዮጵያ እንደሚያቀርብ ይፋ ማድረጉ ይታወቃል። የዓለም ባንክና ዓለም አቀፉን የገንዘብ ተቋም ጨምሮ ከዓለም የገንዘብ ተቋማት የሚገኙ ድጋፎች ግን የውጭ ምንዛሬ ገበያን ነጻ ማድረግን ጨምሮ በከፍተኛ የኢኮኖሚ ሪፎርም ቅድመ ሁኔታዎች የታጀቡ ናቸው። የውጭ ምንዛሬ በገበያው እንዲመራ መወሰኑን ተከትሎ ባንኮች የብርን የመግዛት አቅም ማዳከማቸውን በመቀጠል በዛሬው ዕለት የ1 ዶላር መግዣ ዋጋ በንግድ ባንክ ከ77 ብር በላይ ተተምኖ የዋለ ሲሆን ከግል ባንኮች ደግሞ የ1 ዶላር ዋጋን ከ81 ብር በላይ የተመኑ አሉ። መንግስት ይፋ ያደረገው የማክሮ ኢኮኖሚ ሪፎርም እርምጃ ወቅታዊ እንዳልሆነና የተለያዩ ኢኮኖሚያዊ ቀውሶችን ሊያስከትል እንደሚችል የሚገልጹ የምጣኔ ሀብት ተንታኞች አሉ። በተለያዩ ዓለም አቀፍ ተቋማት በአማካሪነትና በተለያዩ ዘርፎች በማገልገል የሚታወቁት የምጣኔ ሀብት ባለሙያ ዘመዴን ንጋቱ በበኩላቸው ዓለም ባንክና IMF ባለፉት 2 ቀናት በድምሩ 20 ቢሊዮን ዶላር ለኢትዮጵያ ቃል መግባታቸው በኢትዮጵያ ኢኮኖሚ ላይ ያላቸውን እምነት የሚያሳይ ነው ብለዋል። ይህም የሀገሪቱን ኢኮኖሚ በከፍተኛ መጠን እንደሚቀይር ያላቸውን እምነት አቶ ዘመዴን በኤክስ አድራሻቸው ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ወደ ትግራይ ክልል ይወስደናል። በህወሓት አመራሮች መካከል የተፈጠረው ልዩነት ወደ ህዝብ ለማዝለቅ የሚደረግ እንቅስቃሴ እንዲቆም ያሳሰቡ 3 የትግራይ ክልል ፓርቲዎች ህዝብና ፓርቲን አንድ አስመስሎ የማቅረብ ትርክትም እንዲታረም ጥሪ አቅርበዋል። ሳልሳይ ወያነ ትግራይ፣ ብሔራዊ ባይቶ አባይ ትግራይና ውድብ ነጻነት ትግራይ የፖለቲካ ፓርቲዎች ዛሬ በሰጡት መግለጫ የፌዴራል መንግስትም የአንድነት ፓርቲ ጉባኤ ጉዳይ ከክልል ህዝብ አጠቃላይ ደህንነት ጋር ማያያዙ ተቀባይነት የለውም ሲሉ ተቃውመዋል። በፓርቲዎቹ መግለጫ ላይ ከፌዴራል መንግስትና ከህወሓት ቃል አቀባይ አስተያየትና ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሙልጌታ አጽባ ቀጣዩን ሰንቋል።
ህዝባዊ ወያነ ሐርነት ትግራይ ህወሓት የትግራይን ህዝብ ከችግር ከማውጣት ይልቅ ወደ ጨለማ እየመራው ነው ሲሉ በክልሉ የሚንቀሳቀሱት ሳልሳይ ወያነ ትግራይ፣ ውድብ ናጽነት ትግራይና ብሔራዊ ባይቶ አባይ ትግራይ ባይቶና በጋራ በሰጡት መግለጫ ከሰዋል። በአሁኑ ጊዜ በህወሓት አመራሮች መካከል የተፈጠረው ልዩነት ወደ ህዝብም እንዲዘልቅ እንቅስቃሴ እየተደረገ መሆኑን ፓርቲዎቹ ጠቁመው መቆም አለበት ሲሉ ጠይቀዋል። የሳልሳይ ወያነ ትግራይ ሊቀመንበር አቶ አሉላ ኃይሉ የትግራይ ህዝብና የክልሉ የጸጥታ ኃይሎችም በህወሓት የውስጥ ልዩነት ለአንዱ ቡድን ከመወገን ተጠብቀው የክልሉን ጥቅም ብቻ ማስከበር ይኖርባቸዋል ብለዋል።
በጣም ውድድር ይለለው። ስለዚህ ዋናነት አብ ሓድነት ዓብዪ ሓደጋ
በአሁኑ ጊዜ ያለው የስልጣን ውድድር ነው። በአንድነታችንም ላይ አደጋ ሊያመጣ ይችላል። ህዝባችን ለፓርቲው የውስጥ ቡድኖች የሚያሳየውን ውግንና በአፋጣኝ አቁሞ ከሁሉም በላይ ለአንድነቱና ለጥቅሙ መቆም ይጠበቅበታል።
የባይቶና ምክትል ሊቀመንበር አቶ ዮሴፍ በርሀ በበኩላቸው አሁን በትግራይ ክልል የተፈጠረው ችግር የሚፈታው አካታች ክልላዊ አስተዳደር በመመስረት እንደሆነ አመልክተዋል።
ጅላዊ ረብሓ ዘቐደመን ሙሉእ ግዜው ኣብ ናይ ጉጅላዊ ረብሓ
ኣሁን ያለው ኣመራር ቡድናዊ ጥቅሙን ብቻ ለማስከበር ሙሉእ ግዜውን ሰጥቶ እየሰራ ነው። በዚህም የተነሳ ህዝባችን አስተዳደር አለማግኘቱን ደጋግመን ስንገልጽ ቆይተናል። አሁንም ጊዜ የማይሰጥ ጉዳይ በመሆኑ ሁሉንም በእኩልነት ያቀፈ አካታችና የህዝብን ጥቅም መሰረት አድርጎ የሚታገል አስተዳደር መመስረት አለበት። እንዲሁም አስተዳደሩን የሚቆጣጠር ሁሉም የትግራይ አስተሳሰቦች የሚወከሉበት ምክር ቤት መቋቋም ይኖርበታል።
ህወሓት ጠቅላላ ጉባኤውን ከማካሄዱ በፊት በምርጫ ቦርድ ተመዝግቦ ህጋዊነቱን እንዲያስመልስ እያሳሰበ ያለው የፌዴራሉ መንግስትም የትግራይ ህዝብን ከአንድ ፓርቲ ጋር አቆራኝቶ ሊያስፈራራ አይገባም ሲሉ የተናገሩት ደግሞ የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ ናቸው።
መንግስት ኢትዮጵያውን ትግራይ አብዝምልከቱ ጉዳያት
የፌዴራሉ መንግስት ትግራይን በሚመለከቱ ጉዳዮች ግንኙነቱን ከህወሓት ጋር ብቻ ነው ያደረገው። በመካከል አለመስማማት ሲፈጠር ግን የትግራይ ህዝብ ዋጋ ይከፍላል እያሉ ማስፈራራት ተቀባይነት የለውም፣ ኃላፊነትም የጎደለው ነው። የፖለቲካ ፓርቲንና ህዝብን አንድና ያው አስመስሎ የሚያቀርበው ብዙ ዋጋ ያስከፈለ ትርክት እንዲታረም ጥሪ እናቀርባለን።
ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት የፖለቲካ ፓርቲዎች አመራሮችን በሀገራዊ ጉዳይ ላይ ባወያዩበት ወቅት ህወሓት ጠቅላላ ጉባኤውን ከማካሄዱ አስቀድሞ በተሻሻለው ህግ መሰረት አስፈላጊውን ሰነድ አሟልቶ በምርጫ ቦርድ መመዝገብ እንደሚጠበቅበት ገልጸው በቀደመው ቀውስ የወደመው የሰው ህይወትና ሀብትም ሳይገመገም ሌላ ጥፋት ማምጣት ጥሩ አይደለም፣ ምርጫ ቦርድ ህወሓትን ህጋዊ ፓርቲ ካላለው መንግስት መሆን አይችልም፣ ስለዚህ ተመልሰን ወደ ጦርነት እንገባለን ሲሉ ማስጠንቀቃቸው ይታወሳል። የህወሓቱ ሊቀመንበር ዶክተር ደብረ ጽዮን ጉባኤ ማካሄድ ጦርነት አያመጣም ሲሉ ምላሽ ሰጥተዋል።
ጠቅላላው ጉባኤው የሚረዳን ውስጣችንን ለማጥራት ነው። ምርጫ ቦርድ እውቅና ሳይሰጠን ብናካሄደውና ቦርዱ ጠቅላላ ጉባኤውን ካልተቀበለው ድገሙና አካሂዱ ይለናል እንጂ ጦርነት የሚያስገባ ጉዳይ አይደለም ነው ያሉት።
የፓርቲው የቁጥጥር ኮሚሽን በቅርቡ የህወሓት 14ኛ ጠቅላላ ድርጅታዊ ጉባኤ ዓላማ በፓርቲው ውስጥ በተደራጁ ከፍተኛ አመራሮች ተጠልፏል በማለት አባላቱ ከአዘጋጅ ኮሚቴው ራሳቸውን እንዲያገሉ ምክንያት መሆኑን ባወጣው መግለጫ ላይ ማመላከቱ ይታወሳል። የፓርቲው ሊቀመንበር በጉዳዩ ላይ በሰጡት ምላሽ ከህወሓት ዲሞክራሲያዊ ማዕከላዊነት አሰራር ውጭ ነው ሲሉ የቁጥጥሩ ኮሚሽን መግለጫ ተችተዋል። ሶስቱ ፓርቲዎች በመግለጫቸው ያነሷቸው ጉዳዮች አስመልክቶ ከፌዴራል መንግስት ኮሚኒኬሽን አገልግሎት እንዲሁም ከህወሓት ቃል አቀባይ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተያያዥ ዜና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንትና የህወሓት ምክትል ሊቀመንበር አቶ ጌታቸው ረዳ ለክልሉ ጸጥታ መደፍረስና በአጠቃላይ በአስተዳደሩ እየታዩ ለሚገኙ ችግሮች የህወሓት አመራርን ተጠያቂ አድርገዋል። ፕሬዚደንቱ ከትላንት በስቲያ ሰኞ በድምጽ ወያነ ቴሌቪዥን ጣቢያ በተላለፈው ቃለ መጠይቃቸው በፓርቲው አመራሮች ውስጥ እየተራመደ ስላለው ልዩነት በግልጽ ተናግረዋል። የህወሓት ጠቅላላ ጉባኤን በጥድፊያ ለማካሄድ እንቅስቃሴ እየተደረገ መሆኑን ያመላከቱት አቶ ጌታቸው የአንድን ቡድን ልዕልና ለመያዝ ያለመ ነው ሲሉ ተችተዋል።
ሐሳብ ዘይውሉ ዶክመንት ዘይቀረበ ጉባኤስ ናይ ምጽልላም ጌርካስ ንኹ
ሐሳብ የሌለው ዶክመንት ያላቀረበ ጉባኤ ነው። የተወሰኑ ሰዎችን ጥላሸት ቀብቶ እንዲወጡ በማድረግ የአስተሳሰብ አንድነት ይዘናል ለማለት ነው። የአስተሳሰብ አንድነት የሚባለው ግን የአንድ ኔትወርክን አንድነት ነው። ይህ ለትግራይ ህዝብ ይጠቅማል ወይስ አይጠቅምም የሚለውን ራሱ ህዝቡ ይመልከተው። በእኔ እምነት ግን በዚህ አይነቱ አካሄድ የሚድን ፓርቲ የለም።
አቶ ጌታቸው በቃለ መጠይቃቸው የህወሓት አመራር ከህዝብ ሰላምና ደህንነት ይልቅ ለግላዊ ፍላጎቱ ቅድሚያ ሰጥቷል ሲሉ ገልጸዋል። በክልሉ በማዕድን ዘርፍ እየተፈጸሙ ናቸው ያሏቸው ህገወጥ ተግባራትም በማሳያነት አንስተዋል። በተለይ በወርቅ ማውጣት ስራ ህገወጥ ይዞታና ጥቅምን ለማስጠበቅ እስከ መታኮስ የደረሱ ግጭቶችም እየታዩ መሆናቸውን ፕሬዚደንቱ አስረድተዋል። በዚሁ እንቅስቃሴም ከሀገር ውስጥ ግለሰቦች በተጨማሪ የሴኔጋል፣ የናይጄሪያና የቻይና ዜጎችም እየተሳተፉ ናቸው ሲሉ አክለው አመልክተዋል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም።
ሙልጌታ ጽባን ለቀደመው ዘገባ አመሰግናለሁ። በተያያዘው የክረምት ወቅት በአንዳንድ የኢትዮጵያ አካባቢዎች ቅጽበታዊ የወንዞች ሙላትና የመሬት መንሸራተትን የሚያስከትል ከባድ ዝናብ ሊኖር እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። የደቡብ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽን በበኩሉ የመሬት መንሸራተትና የጎርፍ አደጋዎች ሊከሰቱ የሚችሉባቸውን አካባቢዎች በመለየት ነዋሪዎች ቅድመ ጥንቃቄ እንዲያደርጉ አሳስበዋል። የዚህን ጉዳይ ዝርዝር ዮናታን ዘብዲዮስ ይዘዋል።
በኢትዮጵያ ጎፋ ዞን በደረሰ የመሬት መንሸራተት በመቶዎች የሚቆጠሩ ሰዎች እስከነ ህይወታቸው ተቀብረው ህይወታቸውን ካጡ 10 ቀናት በኋላ አሁንም አስክሬኖቹን ማግኘቱ ቀጥሏል። ቤተሰቦች በተጠቀለሉ አስክሬኖች ዙሪያ ሲያለቅሱ ታይተዋል። ሌሎች የመንደሩ ነዋሪዎችም የሚወዷቸውን ከሙታን መካከል መፈለጋቸውን ቀጥለዋል። የልጃቸውን አስክሬን የሚያፈላልጉት ጉራ ገርባ እንዲህ ይላሉ።
ሀይካ ኮሻ ነው
ባለስልጣናቱ የማፈላለጉን ስራ ለማቆም እየተናገሩ ስለሆነ ቅር ብሎኛል። ፍለጋዬን ለመቀጠል ያለኝ ቁርጠኝነት የማይናወጥ ነው። እስከሚያስፈልገው ጊዜ ድረስ እዚሁ እቆያለሁ። ቤቴን እዚህ መገንባት ቢኖርብኝ እንኳ ፍለጋዬን ቀጥላለሁ። ሰውነቱ ቢበሰብስም አጥንቱን እፈልገዋለሁ። አጥንቱን ማግኘት ካልቻልኩ ኮቱን ላገኘው እችላለሁ። ያ ደስ ይለኛል። በደቡብ ኢትዮጵያ ጎፋ ዞን ባለፈው ሳምንት እሁድ ምሽት እንደ አውሮፓ አቆጣጠር ሐምሌ 21 በጣለው ከባድ ዝናብ በተከሰተ የመሬት መንሸራተት የ257 ሰዎች ሕይወት አልፏል። በማግስቱ ሰኞ ሐምሌ 22 በነፍስ አድን ጥረት ላይ የተሰማሩትን ሰዎች በድጋሚ በደረሰው የመሬት መንሸራተት አደጋ ተውጠዋል። የመጀመሪያው አደጋ ምላሽ ሰጪ ሐልፊ አሪንጎ ሁኔታውን እንዲህ ይገልጹታል።
ሐነጋርሳ ታይሻማች ያተናጸየጋታ ደንሰሱ
የኔ አማች ቀሰቀሰችኝ። ሶጣ መሬቱ ተገምሶ ነበር። በወንድሜ ቤት ውስጥ የምትኖር አንዲት ሴት ነበረች። በፍርስራሹ ውስጥ ስትጮ ሰምተን ሁላችንም ቸኩለን ከጭቃው አውጥተን አዳናት። እሷን እያዳናት ሳለ ከአጎራባች መንደሮች ብዙ ሰዎች መጡ። የመጡት ሰዎች ሁሉ ከዚህ ተራራ ሆነው ይመለከቱ ነበር። የመንደሩ ሊቀመንበርና ፖሊሶች ህዝቡ ከዚያ ቦታ እንዲሄድ እየነገሯቸው ነበር። ያኔ እዚህ የምታዩት ነገር ክፍት ሜዳ ነበር እና ሁሉም ሰዎች እዚያው ቆመው ነበር። ከዚያም ከትንሽ ጊዜ በኋላ ከፍተኛ ድምፅ ሰማን። እናም ተራራውን ለማዳን በመጡ ሰዎች ላይ ተደርምሶ ወደቀ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ እንደ አውሮፓ አቆጣጠር ሐሙስ ሐምሌ 25 ቀን 2024 ዓ.ም የሟቾች ቁጥር እስከ 500 ሰዎች ሊደርስ እንደሚችል ገልጿል።
ደረጀ ደስታን ነበር ቀደም ብለን የሰማነው። በመሬት መንሸራተት አደጋ ስለ ተጎጂ ስለሆኑ የደቡብ ኢትዮጵያ ህዝቦች ሮይተርስ ያጠናቀረውን ዘገባ ነበር ያሰማን። በመቀጠል ቀደም ብለን አስተዋውቀን የነበረውን ቅጽበታዊ ጎርፍና የመሬት መንሸራተት የሚያስከትል ከባድ ዝናብ ሊኖር እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት ስለማስታወቁ የሚያትተውን ዘገባ ዮናታን ዘብዴዎስ ያሰማናል።
በተያዘው የክረምቱ ወቅት በአንዳንድ የኢትዮጵያ አካባቢዎች ቅጽበታዊ የወንዞች ሙላት፣ ጎርፍና የመሬት መንሸራተት የሚያስከትል ከባድ ዝናብ ሊኖር እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት ትላንት ረቡዕ ሐምሌ 23 ቀን 2016 ዓ.ም በፌስቡክ የማህበራዊ ትስስር ገጹ አስታውቋል። በወርሃ ሰኔ አስገምግሞ በወርሃ ሐምሌ ጫን ብሎ የሚቀጥለው የክረምቱ ዝናብ ከነገ ሐምሌ 23 ቀን ጀምሮ ለተከታታይ 10 ቀናት በከፍተኛ መጠን እንደሚጥል የጠቆመው ኢንስቲትዩቱ ከወዲሁ አስፈላጊው ጥንቃቄና ዝግጅት እንዲደረግ አሳስቧል። እንደ ኢንስቲትዩቱ መግለጫ በቀጣዮቹ 10 ቀናት በተለይም የምዕራብና የሰሜን ምዕራብ፣ የሰሜንና የሰሜን ምስራቅ እንዲሁም መካከለኛው የአገሪቱ አካባቢዎች ከፍተኛ የዝናብ መጠንና ስርጭት እንደሚኖራቸው አመልክቷል። አልፎ አልፎ በሚኖሩት ቀናት እርጥበት አዘል አየርና ደመና በምዕራብ በሰሜንና በመካከለኛው የአገሪቱ ስፍራዎች ላይ በ24 ሰዓታት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ሊያስከትል እንደሚችል የብሔራዊ ሜትሮሎጂ ኢንስቲትዩት ጠቁሟል። በእነዚህ መጪ 10 ቀናት ውስጥ ከትግራይ ክልል በምስራቃዊ፣ በማዕከላዊ፣ በሰሜን ምዕራብ፣ ምዕራባዊና በምስራቃዊ፣ ማዕከላዊ፣ ሰሜን ምዕራብ፣ ምዕራባዊና የደቡብ ምስራቅ ዞኖች፣ ከአማራ ክልል ሰሜናዊ፣ ደቡባዊና የምዕራብ ጎንደር ዞኖች፣ በሰሜናዊ፣ በምዕራባዊና ምስራቃዊ ጎጃም ዞኖች፣ በዋግምራና በአዊ ብሔረሰብ አስተዳደር ዞኖች፣ በባህር ዳር ዙሪያ፣ በሰሜንና በደቡብ ወሎ ዞኖች፣ በሰሜን ሸዋ ዞንና በኦሮሞ ብሔረሰብ ልዩ ዞን መካከለኛና ከባድ ዝናብ ሊኖር እንደሚችል ገልጿል። ከአፋር ክልል ቅልበቲ፣ ፈንቲ፣ ሀሪና ጋቢ ዞኖች፣ ከቤንሻንጉል ጉሙዝ ክልል መተከል፣ አሶሳ፣ ማኦኮሞና ካማሽ ዞኖች፣ ከጋምቤላ ክልል ኒዮር፣ አኝዋክና ማጃንግ እንዲሁም የኢታንግ ልዩ ዞን ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚያገኙ ኢንስቲትዩቱ አስታውቋል። ከኦሮሚያ ክልል የቡኖ በደሌና ኢሉባቡር ዞኖች፣ የጅማ ምስራቅና ምዕራብ ወለጋ ሁሩ ጉድሮና ቀለም ወለጋ ዞኖች፣ ሰሜን ሸዋ ምዕራብ፣ ደቡብ ምዕራብና ምስራቃዊ ሸዋ ዞኖች፣ አርሲና ምዕራብ አርሲ ዞኖች፣ ምዕራብ ሐረርጌ ዞን ከመካከለኛ እስከ ከባድ መጠን ያለው ዝናብ ያገኛሉ ብሏል። በተመሳሳይ አዲስ አበባም፣ ድሬዳዋና ሐረሪ ከማዕከላዊ ኢትዮጵያ ክልል ጉራጌ፣ ምስራቅ ጉራጌ፣ ሀዲያ፣ ሀላባ፣ ከምባታ፣ ስልጤና የም ዞኖች፣ ጠንባሮ፣ ቀበናና ማረቆ ልዩ ወረዳም ሰሞኑን የጣለው ዝናብ ባስከተለው የመሬት መንሸራተት የስድስት ሰዎች ህይወት ከጠፋበት ከደቡብ ምዕራብ ኢትዮጵያ ክልል ደግሞ የዳውሮ፣ የከፋ፣ የሸካም፣ ቤንች ሸኮና ኮንታ ዞኖች በተመሳሳይ አደጋ በመቶዎች የሚቆጠሩ ሰዎች ከሞቱበት ከደቡብ ኢትዮጵያ ክልል ደግሞ የወላይታ፣ የጎፋም፣ የጋሞ ገዲዮና ባስኬቶ ዞኖች እንዲሁም የ11 ሰዎች ነፍስ በጠፋበት በሲዳማ ክልል ዞኖች በብዙ ቦታዎቻቸው ላይ ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚያገኙ ኢንስቲትዩቱ በመግለጫው ጠቁሟል። ሌሎች የኢትዮጵያ አካባቢዎች ደግሞ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ ተብሏል። የደቡብ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋማ በበኩላቸው የክልሉ አብዛኞቹ ወረዳዎች ለመሬት መንሸራተት ተጋላጭ መሆናቸውን ጠቅሰው አካባቢዎችን በስም ዘርዝረዋል።
ናዳ በጣም የሚጠበቀው አንደኛ ጋሞ ዞን ላይ ነው። ሰፊ ወረዳ ያለው 6 ወረዳዎች፣ እነዚህም ገረሴ፣ ቦንኬ፣ አርባም ዙሪያ፣ ጋጮ ባባ፣ ዲታ እና ገረማሎ ወረዳዎች ላይ በጣም ጥንቃቄ ያስፈልጋል። ሁለተኛው ወላይታ ዞን ነው። ወላይታ ዞን ላይ ኪንዶ ኮይሻ፣ ኪንዶ ዲዳዬ፣ ካዎ ኮይሻ እና ኦፋ ወረዳዎች በጣም ለናዳ ተጋላጭ ናቸው እና ጥንቃቄ ያስፈልጋቸዋል። እነዛ ወረዳዎች ላይ የተለዩ ቀበሌዎች አሉ። በሶስተኛ ደረጃ ጎፋ ዞን ገዜ ጎፋ አሁን ሰዎች የተጎዱበት ወረዳን ጨምሮ መሎ ጋዳና መለኮዞ ወረዳ፣ ሆይዳ ወረዳና ከደንባ ጎፋ ወረዳ ጥቂት ቀበሌያት በጣም ጥንቃቄ ማድረግ ያለባቸው ናቸው።
አቶ ጋንታ ከተፈጥሯዊ የመሬት አቀማመጣቸውና ከክረምቱ ዝናብ ቀጣይ የተነሳ ለጎርፍ ተጋላጭ ናቸው ያሏቸውንም የክልሉን ዞኖችና ወረዳዎችንም ለይተው አብራርተዋል።
ዳስን እዚያን ጋጦ ማመር እና በነጻማዊ ወረዳዎች ናቸው። እንዲሁም ከአሪዞን ጭንካ ዙሪያ ጎርፍ ተጋላጅ ነው። ሌላኛው ጋሞ ዞን ነው። ጋሞ ዞን አርባም ዙሪያ ወረዳ፣ ምዕራብ አባይ ወረዳ በጣም ተጋላጅ ናቸው። ኩላይታ ዞን ላይ ጉነፋንጎ ወረዳ፣ ደንባ ጎፋ እና ኦይዳ ሳውላ ከተማ ዙሪያ ቀበሌያት በጣም ተጋላጅ ስለሆኑ ህብረተሰቡ ጥንቃቄ ማድረግ አለበት። ሰው ላይ ጉዳት እንዳይደርስ ማንኛውንም ጥንቃቄ የዞን የወረዳ አመራር አጠቃላይ ህብረተሰቡ ማድረግ ማድረግና ራሱን መጠበቅ አለበት የሚል ማሳሰቢያ ያለኝ።
የክልሉ መንግስት አደጋውን አስቀድሞ ለመከላከልና ጉዳቱን ለመቀነስ እንዲቻል በጎፋ፣ በጋሞም፣ በወላይታና በደቡብ ኦሞ ዞኖች ለአደጋ ተጋላጭ የሆኑም የህብረተሰብ ክፍሎች አካባቢያቸውን እንዲለቁና ወደ ሌላ ስፍራ እንዲዘዋወሩ ማድረጉንም ኮሚሽነሩ ተናግሯል።
ጎፋ ዞን ላይ በገዘ ጎፋ ዳዳ ካልሽ የሚባል ቀበሌ ላይ እንዲሁም ለጣዳ ተጋላጭ ከሆነው አካባቢ ወደ አማሮ አዛውረን ሰዎችን ማስፈርም ችለናል። በመለ ወረዳ እንዲሁም ሌሎች ወረዳዎች ላይም ስራዎች ተዘርቷል።
በደቡባዊ የኢትዮጵያ አካባቢዎች ባለፉት 2 ሳምንታት ውስጥ የጣለውን ከባድ ዝናብ ተከትሎ በተቀራራቢ ቀናት ውስጥ የተከሰቱ የተለያዩ 4 አደጋዎች በመቶዎች ለሚቆጠሩ ሰዎች ህይወት ህልፈትና ለከፍተኛ የንብረት ውድመትም መንስኤ ሆነዋል። የክረምቱ ዝናብ ጫን ብሎ መቀጠሉን ተከትሎም አሁንም ተመሳሳይ አደጋዎች ሊከሰቱ እንደሚችሉ የሚነሱ ስጋቶችን ጠቅሰን በተደጋጋሚ መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዮናታን እናመሰግናለሁ። እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው። የመጀመሪያው አጋማሽ ስርጭታችን ተጠናቆ ወደ ሁለተኛው አጋማሽ የምንሳገርበት ሰዓት ላይ ደርሰናል። የመጀመሪያው ቅንብራችን ወደ ትግራይ ክልል ይወስደናል። በትግራይ ክልል በፖለቲካ አመራሮች ዘንድ ይታያል ያለው ክፍፍል እንዳሳሰበው የክልሉ የሲቪል ማህበረሰብ ድርጅቶች ህብረት አስታወቀ። 124 ድርጅቶችን በአባልነት ያቀፈው የትግራይ ሲቪል ማህበረሰብ ድርጅቶች ህብረት ባወጣው መግለጫ በክልሉ ከፍተኛ ፖለቲካዊ አመራሮች መካከል የሚታየው ክፍፍል የክልሉን ብሎም የህዝቡን ሰላም ሊያደፈርስ የሚችል በመሆኑ ስጋት ገብቶናል ብሏል። የሲቪል ማህበረሰብ ድርጅቶቹ ህብረት ስራ አስፈጻሚ አቶ ያሬድ በረሀ ስለ መግለጫው ለአሜሪካ ድምፅ በሰጡት ማብራሪያ ፖለቲከኞቹ ልዩነታቸውን በሰላም እንዲፈቱ፣ የፌዴራል መንግስትም ከፖለቲከኞች አለመግባባት ጋር ተያይዞ የሚመጣን ችግር በሰላማዊና ህጋዊ መንገድ ብቻ እንዲያዩ ጠይቋል። ገብረ ሚካኤል ገብረ መድን ዝርዝር አለው።
124 ድርጅቶችን በአባልነት ያቀፈው የትግራይ ሲቪል ማህበረሰብ ድርጅቶች ህብረት ባለፈው ሳምንት ቅዳሜ ሐምሌ 20 ቀን 2016 ዓ.ም ባወጣው መግለጫ በክልሉ ከፍተኛ ፖለቲካዊ አመራር መካከል እየታየ ያለው አለመግባባት አሳስቦኛል ብለዋል። ስለ መግለጫው ለአሜሪካ ድምፅ ያብራሩት የህብረቱ ስራ አስፈጻሚ አቶ ያሬድ በርሀ የፖለቲከኞቹ አለመግባባት እየሰፋ መጥቷል ይላሉ።
የፖለቲካ አመራሩ ቀውስ ውስጥ እንዳለ በአንድም ወይም በሌላ መልኩ ሁሉም የሚያውቀው ነገር ቢሆንም እኛ ክሎዝ ሁኔታውን እየተከታተልን ቆይተናል። ኦልሬዲ ልዩነቱ እየሰፋ አደባባይ ላይ ወጥቷል፣ በግልጽ የሚታይ ስለሆነ ማለት ነው። እና በዚህ ምክንያት ሁኔታውን ወደ አላስፈላጊ አቅጣጫ የሚወስድ ነገር እየታየ ነው ያለው ማለት ነው።
ይህ ደግሞ ክልሉን መነሻ አድርጎ ከተካሄደው የሰሜን ኢትዮጵያው ጦርነት ጋር በተያያዘ ካሉት 4 ዓመታት ወዲህ በአስቸጋሪ ህይወት ውስጥ እያለፈ ያለውን የትግራይን ህዝብ ለሌላ ችግር የሚዳርግ መዘዝ እንዳያስከትል ስጋታቸውን ገልጸዋል።
የትግራይ ህዝብ ባለፉት 3-4 ዓመታት ያለፈበት በጣም አስከፊ የሚባለውን ህይወት በጣም የተመሰቃቀለ ነበርና ከዚህ ይወጣል ብለን በምንጠብቅበት ጊዜ መልሶ ጦርነት ድባብ የሚነሳበት ሁኔታ ስናይ ስለመናገር በጣም አስደንጋጭና አሳሳቢ ነው።
የህብረቱ መግለጫም ከክልሉ ፖለቲካዊ አመራር ክፍፍል ጋር ተያይዞ በልዩ ልዩ ዘርፎች እርምጃዎች እየተወሰዱ መሆናቸውን ጠቅሶ ይህም ችግሩን የበለጠ ያባብሰዋል ይላል። ክፍፍሉ ክልሉንና ህዝቡን ለባሰ ችግር የሚያጋልጥ መሆኑን ተገንዝበው ፖለቲከኞቹ ልዩነታቸውን በውይይት እንዲፈቱም አቶ ያሬድ ጥሪ አቅርበዋል።
እንደኛ እምነት የፖለቲካ አመራሩ እየተያየባቸው ያሉት ልዩነቶች ፖይንት ኦፍ ዲፈረንስ ምንም ቢሆን ምንም ከትግራይ ህዝብና ከትግራይ ሀገሩ በላይ ሊሆን አይችልም። ይህን ግምት ውስጥ አስገብቶ ልዩነታቸውን ከዚህ ትልቅ ምስል በታች አድርገው ይህንና ሀገሩን ካለበት ችግር ማውጣት አለባቸው ነው።
በህወሀት አመራሮችና በትግራይ ጊዜያዊ አስተዳደር መካከል ልዩነቶች እየሰፉ መምጣታቸው በስፋት እየተነገረ ይገኛል። በአወቃቀሩ አቶ ጌታቸውን ጨምሮ በርከት ያሉ የህወሀት አባላትም የተካተቱበት ጊዜያዊ አስተዳደሩ ስራውን በአግባቡ እንዳያከናውን በፓርቲው ውስጥ ያለው ልዩነትና ሽኩቻ እንቅፋት እንደሆነበት ከዚህ ቀደም አስታውቋል። የጊዜያዊ አስተዳደሩ ፕሬዝደንት ጌታቸው ረዳ ባለፈው መስከረም ወር በሰጡት መግለጫ በዚህ የተነሳም አስተዳደራቸው በዞኖችና በወረዳዎች ደረጃ መንቀሳቀስ እንዳይችል መደረጉን ገልጸዋል። ይኸው ልዩነትና ፖለቲካዊ ሽኩቻ አሁንም መቀጠሉን አቶ ጌታቸው ረዳ ትላንት ሰኞ ሐምሌ 22 ቀን 2016 ዓ.ም ለድምፀ ወያኔ ቴሌቪዥን በሰጡት ቃለ መጠይቅ አብራርተዋል። ከልዩነቶቹ አንዱም ከፕሪቶሪያው የሰላም ስምምነት ጋር እንደሚያያዝ የጠቆሙት አቶ ጌታቸው በህወሀት ውስጥ ካሉ አመራሮች ዘንድ ትችት ይሰነዘርብኛል ብለዋል።
አነ ፕሪቶሪያው ዝፍርመሉ ሰዓት ታይ አይነት ጸበባ ከም ዝነበርና ጸበይ ፈልጥ
የፕሪቶሪያውን ስምምነት በፈረምንበት ሰዓት በምን አይነት ውጥረት ውስጥ እንደነበርን አሳምሬ ያውቃለሁ። በግሌ የተሰጠኝ ኃላፊነት ይህንንም ያካትት ነበር የሚል እምነት አለኝ። አሁን ከአንድ ዓመት ከስምንት ወር በኋላ የሆነ መድረክ ላይ አንዱ ጓድህ ያውም ስምምነቱ ካልተፈረመ አደጋ ላይ እየወደቅን ነው የሚል መልእክት ያስተላለፈልህ ሰው መንግስት እንድታፈርሱ ኃላፊነት አልሰጠናችሁም፣ የሰራችሁት ስህተት ነበር ሲልህ መጀመሪያውኑ የስምምነቱን ነገር አልተቀበለውም ወደሚል ድምዳሜ ነው የሚወስድህ። ካልተቀበልከው ደግሞ በአፈጻጸሙም ቅር የሚያሰኝ ነገር ይኖራል ማለት ነው።
ህወሀት ከዚህ ቀደም በሐምሌ ወር መጀመሪያ ላይ ባወጣው መግለጫም በሐምሳ ዓመት ታሪኩ አይቶት የማያውቅ ከባድ ፈተና እንዳጋጠመው አስታውቆ ነበር። በፓርቲው አመራር ጸረ ዲሞክራሲያዊነት፣ ቡድናዊነት፣ ጎጠኝነት፣ ህዝበኝነትና ሙስናን የመሳሰሉ ችግሮች በስፋት እንደሚታዩም ጠቅሷል። የህወሀትን ቀጣይ ጉባኤ ከማድረግ ጋር በተያያዘም በአመራሩ መካከል ልዩነት መኖሩን አቶ ጌታቸው ረዳ በትላንቱ ቃለ መጠይቃቸው ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ከተቃዋሚ የፖለቲካ ፓርቲዎች ጋር ባደረጉት ውይይት ህወሀት ጠቅላላ ጉባኤውን ከማካሄዱ አስቀድሞ ወደ ምርጫ ቦርድ ቀርቦ በመመዝገብ ህጋዊ ሰውነቱን እንዲያስመልስ አሳስበዋል። ፓርቲው ጠቅላላ ጉባኤ ማካሄድ የሚችለው ዳግም ሲመዘገብ ብቻ መሆኑን የተናገሩት ጠቅላይ ሚኒስትሩ ፓርቲው ያን ካላደረገና ምርጫ ቦርድ ህጋዊ ካላለው ህወሀት በምርጫ ሊሳተፍና መንግስት ሊሆን አይችልም ብለዋል። ያ ማለት ደግሞ ተመልሰን ጦርነት ውስጥ እንገባለን ማለት ነው ሲሉም አስጠንቅቀዋል። ይህን የጠቅላይ ሚኒስትሩን ንግግር መነሻ ያደረገው የትግራይ ሲቪል ማህበረሰብ ድርጅቶች ህብረት መግለጫ የፌዴራሉ መንግስት የፕሪቶሪያውን የሰላም ስምምነት ለመተግበር እስካሁን ላከናወናቸው ተግባራት እውቅና እንደሚሰጥ ይጠቅሳል። ትልልቅ እንቅፋቶች ሲል ለጠራቸው ቀሪ ችግሮችም መንግስት ዘላቂ መፍትሄ እንደሚያበጅላቸው እምነቱን ገልጿል። የሲቪል ድርጅቶቹ ህብረት ስራ አስፈጻሚ አቶ ያሬድ በርሀ ከህወሀት አመራሮች ክፍፍል ጋር ተያይዞ ይታያል ያሉትን ችግር የፌዴራሉ መንግስት በሰላማዊ መንገድ ብቻ ሊመለከተው ይገባል ይላሉ።
ለፌዴራል መንግስት እያስተላለፍን ያለነው ጥሪ ምንድን ነው? ምንም ቢደረግ በሰላማዊና ህጋዊ በሆነ አማራጭ ብቻ እንዲፈታ ነው ጥሪያችን እያስተላለፍ ያለ ነው ማለት ነው።
በጉዳዩ ላይ ከህወሓትና ከትግራይ ክልል ጊዜያዊ አስተዳደር ቃል አቀባዮች አስተያየት ለማግኘት ያደረግነው ጥረት አልተሳካም። ከትላንት በስቲያው ዘገባችን ላይ የተጠቀሱት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ግን ፓርቲው ህጋዊ ሰውነቱ እንዲመለስለት ለሁለተኛ ጊዜ ምርጫ ቦርድን በደብዳቤ መጠየቁን ተናግረዋል። ጥያቄው ለቦርዱ የቀረበው ከጠቅላይ ሚኒስትር አብይ አህመድ ጋር ከተነጋገሩ በኋላ መሆኑን የገለጹት ሊቀመንበሩ በሁለት ሳምንታት ውስጥ ምላሽ እናገኛለን ብለው እንደሚጠብቁም ለሀገር ውስጥ መገናኛ ብዙሃን አስታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። እኛ ወዳለንበት ዋሽንግተን ዲሲ ስንመለስ ወጣት አፍሪካውያን መሪዎችን በየዓመቱ የሚያሰባስበው የማንዴላ ዋሽንግተን የጉድኝት ጉባኤ እዚህ ዋሽንግተን ዲሲ ላይ ተካሂዷል። ይህ ጉባኤ በልዩ ውድድር ውስጥ አልፈው የተመረጡ ወጣቶች በአሜሪካ ከፍተኛ የትምህርት ተቋማት ውስጥ ለሳምንታት የቀለም ትምህርትና አመራር ስልጠናዎችን ከወሰዱ በኋላ የሚደረግ የመደምደሚያ ጉባኤ ነው። ዘንድሮ 10ኛ ዓመቱን በደፈነው መርሃ ግብር ላይ ኢትዮጵያን ጨምሮ ከሰሃራ በታች ከሆኑ ሀገራት የመጡ ወደ 1000 ገደማ ወጣቶች ተሳትፈዋል። ከተወሰኑ ተሳታፊዎች ጋር ያደረግነው ቆይታ በመቀጠል ይቀርባል። ወጣት አፍሪካዊ መሪዎችን በሚያስተሳስረው የማንዴላ ዋሽንግተን ጉድኝት ጉባኤ ላይ ካገኘናቸው ወጣቶች መካከል አንዷ ኢትዮጵያ ውስጥ በሕክምና ሙያ ላይ የተሰማራችው ዶክተር ህሊና የሐሳብ አስቻለው ናት። ዶክተር ህሊና በሀገሯ ኢትዮጵያ የምታከናውናቸው ህብረተሰብ አጋዥ ተግባራት ፋይዳቸው የላቀ መሆኑን የተመለከተው የመርሃ ግብሩ አስተናጅ ተቋም ወደ 1000 ከሚጠጉት የዘንድሮ ተሳታፊዎች መካከል አንዱ አድርጎ መርጧታል።
ስራዬ ጠቅላላ ሐኪም ነኝ እና የምሰራው አለርት ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ነው። እዛ የምሰራው የጽንስና ማህፀን ክፍል ውስጥ ነው። ከዛ በተጨማሪም አንዳንድ ቦታዎች ላይ እንደ ቮለንቲር ሰራለሁ። አንዱም ምንድን ነው በሴክሹዋል ፕሮዳክቲቭ ሀዝ ነው የምሰራው። እሱ ላይ አንዳንዴ ቪዲዮዎችን የኔ ሀዝ አለ። የኔ ሀዝ ማለት ዲጂታል ፌምቴክ ካምፓኒ ነው። እዛ ላይ ቪዲዮዎችን ስክሪፕቶችን ፕሮቫይድ አደርጋለሁ እና ደግሞ አንዳንድ ከሰዎች የሚመጡ ጥያቄዎችን እመልሳለሁ ማለት ነው። ሌላ ደግሞ የአምላክ ልጆች ፋውንዴሽን የሚባል ፋውንዴሽን አለ። እሱ ምንድን ነው ብዙ የሚሰሩበት ዘርፎች አሉ፣ ግን አንዱ የአምላክ ልጆች አራስ ቤት ይባላል። እሱ ለመጀመሪያው 6 ወር አንድ እናት ከልጇ ጋር ልጇን እያጠባች አዲስ እናት የአራስ ጊዜዋን 6ቱን ወር እዛ ውስጥ እየቆየች እንዲሁም የተለያዩ ድጋፎች የስሞል ቢዝነስ ትሬኒንግ ሊሆን ይችላል፣ የተለያዩ ነገሮች። እዛ ምን ደግሞ አደረገው እኔ ለህፃናቶቹና ለእናቶቹ ላይክ ሜዲካል ቼክአፕ ሰጣለሁ እና አንዳንድ ነገሮችን ምክር ሰጣለሁ ማለት ነው።
ለ6 ዓመታት ያክል በቆየችበት የሉዚያና ስቴትስ ዩኒቨርሲቲ ውስጥ በአመራርና በህብረተሰባዊ ተሳትፎ ዘርፍ ላይ ልዩ ስልጠና እድል ያገኘችው ዶክተር ህሊና በከፍተኛ ትምህርት ተቋም ውስጥ የነበራትን ቆይታ ጠቀሜታ እንዲት አስረዳለች።
ሊደር ማለት ምን ማለት ነው የሚለውን ነገር በጣም አውቄበታለሁ። እኔ ምን አይነት ሊደር ነኝ፣ ምንድን ነው የኔ ስትሬንግዝ እና ዊክነስ የሚለውንም እንዳቀርጎኛል። እዛ በመቆየቴ ኦርጋናይዜሽን ውስጥ ብገባ ምን አይነት ስትራክቸር ነው የምፈልገው፣ እኔ የምፈልገው ምን አይነት ስትራክቸር ነው የሚለውን አውቅበታለሁ። ሌላ ደግሞ በጣም ብዙ ኦርጋናይዜሽኖችን አይተናል፣ ብዙ ኮሚኒቲ ስራዎችን ሰርተናል እና ከነሱ ላይ የወሰድኩት ነገር ምን ያህል ህዝቡን ኢንቮልቭ ማድረግ እንዳለብን፣ ለህዝብ የሚሰራ ስራ ላይ ከህዝቡ እንደሆነ አይዲያው መምጣት ያለበት፣ ህዝቡ የራሱ እንደሆነ ማሰብ እንዳለበት። የምንሰራው ፕሮጀክት አንድ ሰው የሆነ ፕሮጀክት ሲሰራ ሄዶ ኦ እናንተን እነዚህን ለማሰልጠን ነው ቢላቸው ያ ሰው ለእነሱ ፋሚሊየር ስላልሆነ አክሰፕታንስ ሬቱ ቀስ ይቀንሳል። ስለዚህ እንዴት ነው ከህዝቡ ጀምረን የሆነ ፕሮብለምን ፈተን ተመልሰን ለህዝቡ ሪስፖንስ የምንሰጠው የሚለውን ነገር ነው የተማርኩበት። ለእኔ በጣም ቫሉዌብል ነበረ።
ከስልጠናው ጎን ለጎን ከሌሎች የአፍሪካውያን ወጣቶች ጋር ሀሳብ ለመለዋወጥ እድል ያገኘችው የዶክተር ህሊና የቤት ስራ ታዲያ ዩናይትድ ስቴትስ ውስጥ ያገኘችውን እውቀትና ልምድ ወደ ሀገሯ በምትመለስበት ጊዜ ለቁም ነገር ማብቃት ይሆናል።
አንዱ ፕሮጀክት ምንድን ነው የሴክሹዋል ፕሮዳክቲቭ ሄልዝ እንትን ለመስጠት ነው፣ ማለት ኤጁኬሽኑን ለመስጠት እስፔሻሊ ለወጣቶች ዩኒቨርሲቲ ውስጥ ላሉ ወጣቶች ይህንን ለመስጠት ነው፣ ይህንን ኤጁኬሽን ለመስጠት። ስለዚህ ዩኒቨርሲቲዎች ውስጥ እዛው ውስጥ ባሉበት እዛው ክፍላቸው ውስጥ ሆነው ብዙ ጊዜ ቀዳሜ ክፍት ነው የሚሆኑት። እነሱን በመጠቀም ለነሱ ምክሮችን ለመስጠት እንዲያቆ ለማድረግና ያው ብዙ እንዴት አድርገው ናቪጌት እንደሚያደርጉ እነዚህ ነገሮች ለነሱ ለማሳየት ነው።
በአሶሳ ዩኒቨርሲቲ ውስጥ የህግ መምህር እንዲሁም ዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ኃላፊ ሆነው ሰለሞን ኢቴንሳ ደግሞ ለሳምንታት በፔንሳልቬኒያ ግዛት ውስጥ በሚገኘው ድራክሰል ዩኒቨርሲቲ ቆይታ አድርጓል። ስለነበረው ቆይታ ሐሳቡን አጋርቶናል።
ሶኔ የተመደብኩት በሲቪክ ኢንጌጅመንት በሚባል ትራክ ነው። ሲቪክ ኢንጌጅመንት ቤዚካሊ ምንድነው? እንዴት የተቋማት የመንግስት ተቋማት ከሲቪክ ማህበራት ጋር በጥምረት በመስራት የማህበረሰቡን ኑሮ ማሻሻል ይችላሉ ሚለው ነውና በቆይታዬ የአሜሪካ ተቋማት የሲቪክ ማህበራት እንዴት ከመንግስት ጋር በጥምረት እንደሚሰሩ በደንብ አይቻለሁ። የነበርኩበት ዩኒቨርሲቲ እንዴት ከማህበረሰቡ ጋር በጥምረት እየሰራ እንደሆነ ከዛም ባሻገር የተለያዩ ተቋማትን የማየት እድል አገንተናልና ጥሩ ተሞክሮ ነው። ከዛም ባሻገር በክፍልም ምንማራቸው የአመራር ክህሎት ምናሳድግበት የሚሰጡ ክፍሎች ወይም ደግሞ ኮርሶች ነበሩ። እሱንም ስንወስድ ነበር ጥሩ የአቅም ግንባታ ስልጠና ነው ብዬ ነው ማየው።
አቤኒዘር ፈለቀ ኒውዮርክ በሚገኘው ሲራኩዝ ዩኒቨርሲቲ ውስጥ በህዝብ አስተዳደር ዘርፍ ከበቁ ባለሙያዎች ስልጠና ሲያገኝ ቆየ። ሌላኛው ኢትዮጵያዊ ነው። በዩኒቨርሲቲው ከተመደቡት መካከል በአነቃቂ የአደባባይ ንግግር ውድድር ዘርፍም አሸናፊ ሆኗል።
ንግግሩን ከማሸነፌም በላይ ሀገሬን ሪፕሬዘንት ማድረጌ በጣም ደስ ብሎኛል። ምክንያቱም ከኢትዮጵያ እኔ ብቻ ነበርኩ ይህንን ንግግር የኢግናይት ቶክ ያደረግኩት። ስለዚህ ያው ንግግሬ ፎከስ አድርጎ የነበረው እንደ ወጣት ጄኔሬሽን ራሳችን ነገሮችን በራሳችን እጅ ይዘን ስቴፕ አፕ ማድረግ እንዳለብን እና የሚያስፈልገውን ሳክሪፋይስ ማድረግ እንዳለብን ለውጥ ማምጣት ከፈለግን። ብዙ ጊዜ ቁጭ ብለን ብዙ ነገሮችን እንወቅሳለን፣ ግን ራሳችን ደግሞ እንደ ሊደር ስቴፕ አፕ አድርገን የራሳችን ደግሞ ኮንትሪቢዩሽን ማምጣት ስላለብን እዛ ላይ ፎከስ ያደረገ ነበር።
ኢትዮጵያ ውስጥ በህዝብ ግንኙነትና ልዩ ስልጣን አማካሪነት የሚያገለግለው አቤኒዘር ታላላቅ የአሜሪካ መሪዎች ሳይቀሩ በአንድ ወቅት ተማሪ የነበሩበት ከፍተኛ የትምህርት ተቋም ውስጥ ያሳለፋቸው ሳምንታት በነባር እውቀትና ልምዱ ላይ ስለጨመሩት መልካም ነገር ቀጣዩን ብሏል።
በጣም ኮርስ አሰጣጡ፣ ኦርጋናይዜሽኑ በጣም አይኔን የከፈቱ ናቸው። ስፔሻሊ ስለ ሊደርሽፕ ስናወራ ብዙ የሊደርሽፕ ብዙ ስኮፖች አሉት። አንደኛው ኤቲካል ሊደርሽፕ ነው። ኤቲካል ሊደርሽፕ ላይ ጋቨርነንስ ላይ እና ፖሊሲ እና አናሊሲስ እና ዲሲዥን ሜኪንግ ላይ በጣም ብዙ ጥሩ የሆኑ ግብዓቶች አግኝቼበታለሁ፣ ኮኔክሽን ፈጥሬበታለሁ።
ዘንድሮ በመርሃ ግብር ውስጥ ከታቀፉ ከ20 በላይ ኢትዮጵያን መካከል አንዱ የሆነው አቤኒዘር የመጪ ዘመን ህልሙ በዘርፍ ውስጥ ለጥቅም የዋለው ዘመናዊ አሰራሮችን በተሰማራበት መስክ በሀገሩ ምድር ላይ መተግበር መሆኑን ነግሮናል።
አሁን ብዙ በአገር አቀፍ ደረጃ በመንግስት የሚተላለፉ ብዙ ፖሊሲዎች አሉ፣ ግን እነዚህ ፖሊሲዎች እንደ ፖሊሲ አቀራረጻቸው ጠንካራ ቢሆኑ መሬት ላይ ግን ሲተገበሩ በጣም ብዙ ቻሌንጆች አሉ እንደሚታወቀው። ስለዚህ አንደኛው ትልቁ ደግሞ እሱ ከእነዚህ ይህን ፖሊሲ ለማስፈጸም የተመደቡ ባለድርሻ አካላት ጋር ያለው ግንኙነትና ያለው አሰራር ላይ ለውጦችን ማምጣት ያስፈልጋል ማለት ነው። ስለዚህ እንዴት ነው አንድን ነገር በተለይ ለህብረተሰቡ የሚጠቅም ፖሊሲ በሚወርድበት ጊዜ እንዴት ነው ቶሎ እና በቅንጅት በሁሉም የሀገሪቱ ክፍል እንዴት ነው ማስፈጸም የሚቻለው የሚለው ነበር የኔ ፎከስ ፕሮጀክት ማለት ነው። ስለዚህ እዛ ላይ ከሲራኪውስ ዩኒቨርሲቲ የነበሩ በዚህ ላይ በጣም ብዙ ዓመት ልምድ ያላቸው ፕሮፌሰሮች ጋር ሜንቶር አድርገውኝ ከፎከስ ፕሮጀክቱ ላይ ሰርቻለሁ ማለት ነው። ስለዚህ ያንን ወደ አገሬ ስመለስ ባለሁበት ፊልድ እና በመሰራባቸው ድርጅቶች ላይ ይህንን ተግባራዊ አድርጌ የተሻለ ለውጥ ለማምጣት ነው ማስበው ማለት ነው።
የማንዴላ ዋሽንግተን ፌሎውሺፕ ወይንም ጉድኝት ጉባኤ 10ኛ ዓመቱን ዘንድሮ ላይ የደፈነውና በአሜሪካ ውጭ ጉዳይ መስሪያ ቤት ስር የተዘረጋው የወጣት አፍሪካውያን መሪዎች የትስስር ተነሳሽነት አካል ነው። በዚህ መርሃ ግብር ውስጥ በአካል ዩናይትድ ስቴትስ ተገኝተው ትምህርትና ስልጠና ከወሰዱ በሺዎች የሚቆጠሩ ወጣቶች በተጨማሪ ግማሽ ሚሊዮን በላይ አፍሪካውያን ወጣቶች በየቀጠናው በተዋቀሩ የትስስር መረቦች አማካኝነት ተጠቃሚ እንደሆኑ በመድረኩ ተወስቷል። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን። ወደ ቀጣዩ ዘገባችን ስንሻገር ዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ለኢትዮጵያ 3.4 ቢሊዮን ዶላር ብድር አስታውቋል። የተራዘመ የብድር አቅርቦት በተባለው መርሃ ግብር ከጸደቀው ብድር ውስጥ 1 ቢሊዮን ዶላር በአፋጣኝ ለኢትዮጵያ የሚለቀቅ እንደሆነ ተቋሙ ገልጿል። ይህም ኢትዮጵያ የውጭ ምንዛሬ ግብይቱ በገበያ እንዲወሰን የፖሊሲ ለውጥ ማድረጓን ባስታወቀችበት ማግስት ይፋ የሆነ ነው። የአሜሪካ ድምፅ ያነጋግራቸው የፋይናንስና ምጣኔ ሀብት ባለሙያዎች ብድሩ በውሳኔው ምክንያት የሚመጣን ኢኮኖሚያዊ መናጋት ለማስተካከል እንዲያግዝ ታስቦ ሊሆን ይችላል ይላሉ። የኢትዮጵያ መንግስት ውሳኔም በአይኤምኤፍ አስገዳጅነት የተወሰነ እንጂ ኢኮኖሚያዊ አይደለም ሲሉም ይገልጻሉ። አስማማዋይ ነው በዚህ ጉዳይ ተከታዩን አሰናድቷል፣ እንደሚከተለው ይቀርባል።
የኢትዮጵያ መንግስት የውጭ ምንዛሬ መዛባትን ያስተካክላል በሚል ይፋ ያደረገው ገበያ መር የውጭ ምንዛሬ ተመን ከትላንት ጀምሮ ተግባራዊ መሆን ጀምሯል። ይህም ከግማሽ ክፍለ ዘመን በላይ በመንግስት ይመራ የነበረውን የውጭ ምንዛሬ ግብይት የቀየረ የፋይናንስ ፖሊሲ ለውጥ ነው። መንግስት ከዓለም አቀፍ ተቋማት ጋር ሲያደርጋቸው ከነበሩ ድርድሮች አኳያ ውሳኔው የሚጠበቅ ነው የሚሉት የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ፣ ነገር ግን የገንዘብን የመግዛት አቅም ከማዳከም አልፎ ገበያ መር እንዲሆን ይወስናል ብለው እንዳልጠበቁ ይናገራሉ።
ኢትዮጵያ ብር ከሌሎች ከዶላርም በለው ከሌሎች የውጭ ምንዛሬዎች ጋር ያለው ተመን ጤነኛ ነበረ እኮ ግልጽ ነው ለማንም ሰው የሚመለከተው የለም። ማንም ሰው የሚያስተውል ሰው ጤነኛ እንዳልነበረ ያውቃል እና መስተካከል እንዳለበት ይታወቃል። ምን መሰለህ፣ በረጅም ጊዜ የተጠራቀመ ችግርን ግን በአንድ ጊዜ አስተካክለዋለሁ ስትል ደግሞ ሌላ ችግር እንዳይሆንም መጠንቀቅ ያስፈልጋል ማለት ነው። እና ያልጠበኩት የሆነብኝ በቀጥታ እዛ ይገባል የሚል እምነት አልነበረኝም። አንድ ከአገሪቱ ካለችበት አኳያ፣ ከኢኮኖሚው መዳከም አኳያ የውጭ ምንዛሬ እንኳን የረባ የውጭ ምንዛሬ እንኳን ሪዘርቭ ያው አሁን ይሰጡናል ተብሎ ከሚታሰበው ውጭ የለንም። ደካማ ኢኮኖሚ ላይ ይሄ እርምጃ ይወሰዳል የሚል እምነት አልነበረኝም። ብርም ማዳከም ያው ዲቫሉዌሽን የተባለው እና በገበያ የሚመራ ስርዓት ምን ይመስላል የሚለው የተለያዩ ጉዳዮች ናቸው። ብርም ማዳከም ማለት የተመኑን ጉዳይ ተመኑን ማስተካከል ማለት ነው። እንደው ዛሬ በተከሰተው እንመልከት እንኳን ብንል 57 ብር አካባቢ የነበረውን ዶላር ንግድ ባንክ መገበያያው ወደ 75 ብር 76 ብር አስገብቶታል። ያው መግዣና መሸጫው ልዩነትም ቢኖረው ይሄ ብርም ማዳከም ይባላል። ስ የተመኑን ማስተካከል የለም። በገበያ የሚመራ ማለት ደግሞ ግብይቱ ወደፊት እስካሁን ስንገበያይበት የነበረው የውጭ ምንዛሬ ስንገበያይበት የነበረው ስርዓት በገበያ የሚመራ አይደለም። ኢትዮጵያ በዘመናዊ የባንክና የገንዘብ ዘመናዊ ስልህ ምናልባት ሀያኛው ክፍለ ዘመን ከጣሊያን ወረራ በኋላ ያለውን ብንመለከት የተለያየ ስርዓት ነው የተከተለችው እና ከኢህአዴግ በኋላ ያለው በአማርኛ ምን ብዬ ማኔጅድ ፍሎት ይሉታል። መንግስት በተወሰነ ደረጃ ጣልቃ የሚገባበት የተወሰነ ደግሞ በገበያ የሚመራ የተቀላቀለ አይነት ስርዓት ነበረ ስንመራ የነበረው። ሙሉ የተለቀቀም አይደለም። መንግስት ይቆጣጠረዋል ተመኑም ማለት ትችላለህ፣ ብሔራዊ ባንክ በይበልጥ እና አሁን ግን ሙሉ ለገበያ የተተወ ነው።
ዶክተር አብዱል መናን ውሳኔው በአይኤምኤፍ አስገዳጅነት የተወሰነ እንጂ ኢኮኖሚያዊ ምክንያት ያለው ነው ብለው እንደማያምኑ ይናገራሉ።
ምንም ጥሩ ጊዜ የለም ይሏል የዓለም አቀፍ ተቋማት። አሁን ነው ጥሩ ጊዜ ይሏል ማለት ነገር ብታቆየው አታመልጠውም አይነት ነገር ነው የሚሉ። የኢትዮጵያ መንግስት ከፍተኛ የዶላር ችግር አለበት። በጣም በጣም በሚያስጨንቅ ደረጃ የዶላር ችግር አለበት። ይህ የዶላር ችግር እንዳለበት ምታውቀው፣ ባለፈው 2 ዓመት እኮ ይሄ ጉዳይ ሲንጓተት የኢትዮጵያ መንግስት አሁን እኮ ከሞላ ጎደል ሙሉ የተቀመጠለትን ቅድመ ሁኔታ ነው የተቀበለ። የኢትዮጵያ መንግስት ያልተቀበለው ነገር የለም። ከተከታተልክ ባለፈው ወር ከምናምን ብሔራዊ ባንክ ለማንበብ እስኪከብድን ድረስ የለም ከመብዛቱ የተነሳ በህግ በአዋጅ እኮ ነው የተጥለቀለቅ ነው።
የኢትዮጵያ መንግስት በበኩሉ አዲሱ የውጭ ምንዛሬ ግብይት ተመን ስርዓት የውጭ ሀገር ኢንቨስትመንት እንደሚያሳድግና ገበያው የውጭ ምንዛሬ ተመን እንዲወስን በማስቻል የምጣኔ ሀብት ዘርፉን እንደሚያረጋጋ ይገልጻል። ኢትዮጵያ የውጭ ምንዛሬ ግብይቱ በገበያ እንዲወሰን የፖሊሲ ለውጥ ባደረገችበት ዕለት ሰኞ ሐምሌ 22 ቀን 2016 ዓመተ ምህረት በዋሽንግተን ዲሲ ስብሰባ የተቀመጠው የዓለም አቀፍ የገንዘብ ድርጅት ሥራ አስፈጻሚ ቦርድ ለኢትዮጵያ 3.4 ቢሊዮን ዶላር ብድር አጽድቋል። የተራዘመ የብድር አቅርቦት በተባለው ፕሮግራም ከጸደቀው ብድር ውስጥ 1 ቢሊዮን ዶላር በአፋጣኝ ለኢትዮጵያ የሚለቀቅ እንደሆነ ተቋም አስታውቋል። የምጣኔ ሀብት ባለሙያው አቶ ያሬድ ኃይለመስቀል ብድሩ በወሳኔው ምክንያት የሚመጣውን ኢኮኖሚያዊ መናጋት ለማስተካከል እንዲያግዝ ታስቦ ሊሆን ይችላል ይላሉ።
ይሄ የተፈቀደው ብር የሚመጣው ገበያውን ለማረጋጋት ለማለት ነው የሚሆነው። ለምሳሌ አሁን ዶላር ተፈቅዶ በገበያ ወሰን ተብሎ ገበያው ላይ ዶላር ከሌለ በአንድ ጊዜ እንግዲህ ያው የተጫረተ ሰዎቹ በሚገዙት ከቁጥጥር ውጭ ሊሆን ይችላል።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።